ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በመንግሥትና በአጋሮቹ በተካሄደው የመኸር ግምገማ መሠረት እንደ አውሮፓ አቆጣጠር በ2017 5.6 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል።
አቶ ምትኩ ካሳ የብሔራዊ አደጋ ስጋት አመራር ኮሚሽነር ናቸው የሰማናቸው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን።
ይህንን እስር ከባድ የሚያደርገው በመንግስት በኩል ቀለል ተደርጎ እንደ ስልጠና ነው የሚወሰደው። ነገር ግን ቤተሰብ የማይጠይቅበት፣ ጠበቃ የማይጠይቅበት፣ ከማንም ጋር የማይገናኙበት፣ መረጃ የማያገኙበት በጣም የከፋ ነው አያያዙም።
ስለ ፓርቲያቸው ደጋፊዎችና አባላት የተናገሩት ደግሞ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። የዚህንም ዘገባ ዝርዝር በመጽሔቱ ክፍለ ጊዜ ለትንታኔ ይዘን እንቀርባለን።
ለምሽቱ ካሉን ዜናዎች መካከል የሩሲያ ፕሬዚደንት ቭላዲሚር ፑቲን ተሰናባቹን የዩናይትድ ስቴትስ የፕሬዚደንት ኦባማ አስተዳደር የተሳሳተ መረጃ እያሰራጨ ተመራጩን ፕሬዚደንት ዶናልድ ትራምፕን ለማሰናከል እየሞከረ ነው ሲሉ ዛሬ በሰጡት ጋዜጣዊ መግለጫ መወንጀላቸው ተሰማ። የተባበሩት መንግስታት ድርጅት የመን ውስጥ በርስ በርስ ጦርነቱ የጠፋ ሕይወት 10,000 መድረሱን ምክንያት በማድረግ ልዩ ልዑኩን ወደዚያች ሀገር ልኳል የሚሉትና ሌሎችም አሉን።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 9 2009 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦርድሬስ ሬገስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና። የተባበሩት መንግስታት ድርጅት የመን ውስጥ በርስ በርስ ጦርነቱ የጠፋ ሕይወት 10,000 መድረሱን ምክንያት በማድረግ የድርጅቱ ልዩ ልዑክ ኢስማኤል ኡልድ ሼክ አህመድ ወደ ሀገሪቱ ተጉዘዋል። ኡልድ ሼክ አህመድ ባለፈው ሚያዝያ ወር ወደ ተፈረመው ውል እንዲመለሱ ለመማጸን ትናንት ሰኞ የየመኑን ፕሬዚደንት አብድራቡ ማንሱር ሃዲን ጨምሮ ከፍተኛ ባለስልጣናቱን አነጋግረዋል። የየመን ዋና ዋና የፖለቲካ መሪዎች ህዝቡንና አሁን ከደረሰበት የባሰ ጉዳት እንዳይደርስበት ሀገሪቱን ለመከላከል ሰላማዊ መፍትሄ የመፈለግም ኃላፊነት አለባቸው ያሉት የተባበሩት መንግስታቱ ልዩ ልዑክ አሁን ባለው የፖለቲካ አጣብቂኝ ምክንያት በየዕለቱ የሰው ሕይወት እየጠፋ ውድመትም እየደረሰ ነው ብለዋል። የየመን ሕዝብን ስቃይ ሊያቆመው የሚችለው ብቸኛው መንገድ ሁሉም ወገኖች ተኩስ አቁም ተዋውለው አንድ ላይ ቁጭ ብለው ስለ ሰላም ሲነጋገሩ ብቻ ነው ሲሉም አክለዋል። ኡልድ ሼክ መሐመድ በዚህ ሳምንት ደግሞ የሁቲዎቹን አማጽያን ተወካዮች ሊያነጋግሩ እቅድ አላቸው። የተባበሩት መንግስታት ድርጅት እንዳስታወቀው በየመኑ ውጊያ ከሁለት ዓመታት በፊት ሳውዲ የምትመራው የአረብ ሀገሮች ህብረት የአየር ድብደባ ከከፈተና የምድር ጦሩንም ካዘመተ ወዲህ 10,000 የሚደርስ ሰው አልቋል።
የጅቡቲው ፕሬዚዳንት አገራቸው በአፍሪቃ ከሁሉም ግዙፉ የተባለለትን የነጻ ንግድ ቀጠና በቻይና ድጋፍ ለመገንባት የሚያስችል ፕሮጄ ይፋ አደረጉ። 48 ካሬ ኪሎ ሜትሮች የሚሸፍነው የነጻ የንግድ ቀጠና ግንባታ ባለፈው መጋቢት 2008 ነው የተፈረመው። ይህም እቅድ ቻይና አንድ ቀለበት አንድ ጎዳና ብላ የነደፈችው የንግድ መስመሮችን ለማስፋፋትና 60 ሀገሮችን የሚያዳረስ መጠነ ሰፊ የመሠረተ ልማት ግንባታ እቅድ አካል መሆኑ ተነግሯል። 876,000 ሕዝብ ያላት ትንሽቱ ሀገር ጅቡቲ እስካሁን ከአቅሟ በላይ የያዘች ሲሆን ግዙፍ የሆኑ የዩናይትድ ስቴትስና የፈረንሳይ ባህር ኃይሎች ሰፈሮችን እያስተናገደች ከመሆኗም በላይ ቻይናንም የባህር ኃይል ሰፈር እንድትገነባ ወይም እየገነባች መሆኗ ተመልክቷል። ከዚህም ሌላ ጎረቤቷ ኢትዮጵያ ከውጭ ከምታስገባው ገቢ ንግድ 90% የሚገባው በጅቡቲ በኩል ነው። የጅቡቲ ወደቦችና ነጻ ንግድ ቀጠና ባለስልጣን ኃላፊ አቡበከር ኦማር ሃዲ አገራቸው ለኢትዮጵያ ብቻ ሳይሆን ለደቡብ ሱዳን፣ ለሶማሊያና ለታላላቆቹ ሐይቆች አካባቢ አገሮች የንግድ በር ለመሆን ዓላማ እንዳላት አመልክተዋል። አዲሱ የንግድ ቀጠና ለአገሪቱ ህዝብ የመጀመሪያው የስራ እድል መፍጠሪያ እንደሚሆን የተናገሩት ባለስልጣኑ ከ15,000 በላይ ህዝብ በቀጥታ ወይም በተዛዋሪ የስራ ዕድል ያገኛልን ብለዋል። የንግድ ቀጠናውን የሚገነባው የቻይናው ትልቁ የወደቦች ግንባታ ኩባንያ ዳሊያን ፓርት ኮርፖሬሽን ሲሆን የጅቡቲ የወደብ አስተዳደር ደግሞ ከቻይና መርቻንትስ ሆልዲንግስ የተባለ ድርጅት ጋር ሆኖ በጋራ ያስተዳድረዋል። በስምምነቱ መሰረት የንግድ ቀጠናው በሁለት ዓመት ውስጥ $7 ቢሊዮን ንግድ እንዲያንቀሳቀስ ይጠበቃል።
የአውሮፓ መንግስታት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ ላይ ለሁለት የአውሮፓ ጋዜጦች በግላጭ የተናገሩት ጉዳይ ወደ ፖሊሲነት ይቀየር እንደሆነ ለመገምገም ችግር ይዟቸዋል። ትራምፕ ዋይት ሀውስን መረከቢያቸው እየተቃረበ ሲመጣ ቀደም ብሎ በምረጡኝ ዘመቻቸው ወቅት በአውሮፓ ህብረትና ጊዜ ያለፈበት በሚሉት በኔቶ ላይ ሲያሰሙ የነበረውን ነቀፌታ በረድ ያደርጉት ይሆናል ብለው የአውሮፓ መሪዎች ተስፋ አድርገው ነበር። አመለካከታቸው ከዋና ዋናዎቹ የብሔራዊ ጸጥታ ተሿሚዎቻቸው ከአንዳንዶቹ ጋር ለምሳሌም ለመከላከያ ሚኒስትርነት ከመረጧቸው ከጀኔራል ጄምስ ማቲስ ጋር እየተቀራረበ ይመጣል ብለው የአውሮፓ መሪዎች አስበው ነበር። ጀኔራሉ ባለፈው ሳምንት በዩናይትድ ስቴትስ የመወሰኛው ምክር ቤት የሹመት ማጸደቂያ ሸንጎ ፊት ቀርበው በሰጡት የምስክርነት ቃል የሩሲያ ፕሬዝደንት ቭላዲሚር ፑቲንን የምዕራባውያንን ህብረት ሊያፈርሱ እየሞከሩ ናቸው ሲሉ ነበር የወነጀሉት። ኔቶ እስካሁን ባይኖር ኖሮ ዛሬ ልናቋቁመው በተገባን ሲሉም አክለዋል ጀነራሉ። ሆኖም ትራምፕ ለለንደኑ ሰንዴይ ታይምስ እና ለጀርመኑ ቢልድ ጋዜጦች በሰጡት ቃለ መጠይቅ በአውሮፓ ህብረትና ኔቶ ላይ ነቀፌታቸውን መቀጠላቸው የጀርመን የውጭ ጉዳይ ሚኒስትር ፍራንክ ዋልተር ስታይንማየርን የመሳሰሉትን አስከፍቷል። ትራምፕ ስለ ኔቶ የተናገሩት ከጥቂት ቀናት በፊት የመከላከያ ሚኒስትርነት ተሿሚያቸው ከተናገሩት ጋር የሚጋጭ ነው ብለዋል የጀርመኑ የውጭ ጉዳይ ሚኒስትር።
የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም WFP በአመጽ ለታወከችው ለሶሪያዋ ዴር ኢዞር ከተማ ነዋሪዎች ከአየር የሚጥለውን የምግብ አቅርቦት ለማቆም መገደዱን አስታወቀ። ድርጅቱ ይህን የነፍስ አድን የምግብ እደላ ፕሮግራም ለማስቆም ወይም ለማቆም የተገደደው በሶሪያ መንግስት ኃይሎችና ራሱን እስላማዊ መንግስት ነኝ ብሎ በሚጠራው አማጺ ቡድን መካከል የተጧጧፈ ውጊያ እየተካሄደ በመሆኑ እንደሆነም ከጄኔቫ የተላከው የሊሳ ሽላይን ዘገባ አመልክቷል። አዲሱ አበበ ዝርዝሩ ይዟል።
የመጨረሻው የምግብ እደላ ፕሮግራም የተካሄደው ከትናንት በስቲያ እሁድ እንደነበር የገለጡት የWFP ቃል አቀባይ ሚስ ቤቲና ሉሸር እደላው የተቋረጠው በሰላም መታጣት ምክንያት ነው ብለዋል። ምግብ በሚጣልባቸው አካባቢዎችም ከባድ ውጊያ እየተካሄደ እንደሆነም ተናግረዋል። ቃል አቀባዩ እንደገለጡት ምድር ላይ የሚገኙ የWFP ባልደረቦች በምግብ እደላ ተግባር ላይ የሚገኙ 60 ያህል የበጎ ፈቃድ ሠራተኞችን ሕይወት አደጋ ላይ ላለመጣል ፕሮግራሙን ለማቆም ተገደዋል። በአጭር አነጋገር አሉ ቃል አቀባይዋ፣ ሁኔታው እጅግ አደገኛ ነው። የዓለም ምግብ ፕሮግራም WFP ካለፈው ሚያዝያ ወር ወዲህ ለዳየር ኢዞ ከተማ ነዋሪዎች ከአየር 177 ጊዜ ምግብ ማደሉ ታውቋል። የተባበሩት መንግሥታት ድርጅት በእስላማዊ ነውጠኛ ቡድን ለተከበቡ ለ110,000 የከተማዋ ነዋሪዎች ወደ 33,000 ኩንታል ምግብና ሌሎች እርዳታዎችን አድሏል። የምግብ እደላው አንዳንድ መሰናክሎች እንዳሉበትም WFP ለቪኦኤ ገልጧል። ቃል አቀባይዋ ሉሸር
ከአየር የሚጣል ምግብ የሚደርሰው በተመጠነ ሁኔታ ስለሆነ በተከታታይና ባለማቋረጥ መካሄድ ይኖርበታል። በሌሎች አካባቢዎች እንዳደረግነው በከባድ ጭነት መኪናዎች ብናድል ግን ለወር የሚበቃ ምግብ ማቅረብ እንችል ነበር። የአሁኑን አይነት እደላ ግን በተከታታይ ነው ማድረግ ያለብን።
የዳየር ኢዞር ከተማ በጦርነት ከሚታመሱትና የዓለም ምግብ ፕሮግራም WFP ከሚደርስባቸው ከተሞች አንዷና አነስተኛዋ ነች። ድርጅቱ በየወሩ ወደ 4 ሚሊዮን ለሚሆኑ ሰዎች የምግብ አቅርቦት ያደርጋል።
በመጨረሻም ስፖርት። የአፍሪቃ እግር ኳስ ዋንጫ ውድድር ዛሬ የዲ ምድቦቹ በሚያደርጉት ግጥሚያ የመጀመሪያው ዙር ያበቃል። ነገ ሁለተኛው ዙር ይቀጥላል። ለሩብ ፍጻሜ የሚያልፉትም ይለያሉ። አሁን ቅርብ ጊዜ ባበቃውና ጋናና ኡጋንዳ ባደረጉት ግጥሚያ የጋናው የጥቁር ከዋክብት ወይም ብላክ ስታርስ የኡጋንዳውን ኢግልስ 1-0 አሸንፏል። ከ45 ደቂቃ በኋላ ግብጽ እና ማሊ ይጫወታሉ። ግብጽ ፈርዖኖች ከዚህ ቀድሞ 4 ጊዜ ዋንጫውን በማንሳት ይታወቃሉ። የዘንድሮ ምጪዎች ናቸው። ውጤቱን በነገው ምሽት ይዘን እንመለሳለን። ኋላ ላይም ከዜናው በኋላ 4ቱን የሊግ ምድቦች እናስተዋውቃለን። እንድትከታተሉ ከወዲሁ እንጋብዛለን። በሁለተኛው አጋማሽ አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
የዓለም ዜናዎቹን አደመጥን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የምናስተናግዳችሁም ቆንጅ ይታየና
አሉላ ከበደንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ በጎርፍ አደጋና አዲስ ባጋጠመ ድርቅ ምክንያት በርካታ ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው መንግስትና አጋሮቹ ይፋ አደረጉ። ከነኚህ ተረጂዎች አብዛኞቹ በአርብቶ አደር አካባቢዎች እንደሚገኙ የገለጹት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የሚያስፈልገው የገንዘብ መጠን 948 ሚሊዮን ዶላር መሆኑንም አስታውቀዋል። እስክንድር ፍሬው ተከታዩን አጠናቅሯል።
የኢትዮጵያ መንግስትና አጋሮቹ ዛሬ ይፋ ያደረጉት ባለፈው ህዳርና ታህሳስ ለሶስት ሳምንታት የተካሄደውን የመኸር ግምገማ ውጤት መነሻ ያደረገ ሰነድ ነው። በዚሁ ግምገማ የፌዴራል ሚኒስቴር መስሪያ ቤቶች፣ የክልል የዘርፍ መስሪያ ቤቶች፣ የተባበሩት መንግስታት፣ የለጋሽ ሀገራትና መንግስታዊ ያልሆኑ ድርጅቶች መሳተፋቸው በሰነዱ ተመልክቷል። ከተጠቀሱት አካላት የተውጣጡት 230 የሚሆኑ ተወካዮች በዘጠኝ ክልሎች የሚገኙ የተጎዱ አካባቢዎችን መጎብኘታቸውም ተጠቅሷል። የዚህን ግምገማ ውጤት ይፋ ያደረጉት የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የተረጂዎች ቁጥር ካለፈው ዓመት ቢቀንስም ጨርሶ አለመወገዱን አብራርተዋል።
Based on the multi-agency MER assessment results, 5.6 million people.
በመንግስትና በአጋሮቹ በተካሄደው የመኸር ግምገማ መሰረት እንደ አውሮፓ አቆጣጠር በ2017 5.6 ሚሊዮን የሚሆኑ ሰዎች ያስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። በ2017 ዓ.ም የሰብአዊ እርዳታ ከሚያስፈልጋቸው መካከል 36 በመቶ የሚሆኑት ከኦሮሚያ፣ 29 በመቶ በሶማሌ፣ 11 በመቶ በአማራ፣ 8 በመቶ በደቡብና 7 በመቶ በአፋር ክልሎች የሚገኙ ናቸው።
ያሁኑ የተረጂዎች ቁጥር ከጎርፍ አደጋና በአርብቶ አደር አካባቢዎች ከተከሰተ አዲስ ድርቅ ጋር የተገናኘ መሆኑንም ኮሚሽነር ምትኩ ለጋዜጠኞች አብራርተዋል።
የኤሊኖ ተጽዕኖ በሜይ 2016 አክትሟል። ካከተመ በኋላ ደካማ ቢሆንም ላኒና ተብሎ የሚጠራው የባህር ወለል ሙቀት መቀነስ ነው፣ መቀዝቀዝ ነው የሚታወቀው እና በዛ መነሻነት የተወሰነ የጎርፍ አደጋ ለጎርፍ ተጋላጭ በሆነ አገራችን ክፍሎች አካባቢ ይታይ ነበረ። ስለዚህ የተረጂ ቁጥር በጃንዋሪ 2016 10.2 የነበረው በጃንዋሪ 2017 አሁን በያዝ ነው ወደ 5.6 ቀንሷል። ይሄ 44 በመቶ ነው የቀነሰው እና ትልቅ ለውጥ ነው በቁጥር ላይ ያለው። የንጠበቀ ሆኖ ግን 5.6ቱ ከየት ነው የመጣው ለሚለው አንደኛው ደጋና ወይ ደጋማ በሆኑ አካባቢዎች ላይ ባለፈው የጎርፍ አደጋ ምክንያት ጉዳት የደረሰባቸው አካባቢዎች አሉ። ከዛ ባሻገር ደግሞ ኪስ ቦታዎች የክረምት ዝናብ ያለመመጣጠን ችግር አጋጠማቸው ናቸው ያሉት። ከዛ ውጪ ግን አብዛኛው አርብቶ አደር አካባቢዎች ናቸው። አሁን ሶማሌ ክልል ስንወስድ ካሉት 11 ዞኖች መካከል 9 ዞኖች የድርቅ አደጋ አጋጥሟቸዋል። ወደ ቦረናና ጉጂ ስንሄድ ኦሮሚያ ክልል ላይ የድርቅ አደጋ አለ። ከዛ ባሻገር ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ስንሄድ ደቡብ ኦሞ ላይ እና እንደ ግቢውም የሰገን አካባቢ ህዝቦችና የገሞ ጎፋ ቆላማ ወረዳዎች ላይ የድርቅ አደጋ አለ። ይሄ ከምንድን ነው የመጣው ከተባለ ለሀገራችን ደቡብና ደቡብ ምስራቅ አካባቢዎች ዝናብ እንዲያገኙ በማድረግ ረገድ የሰሜን ህንድ ውቅያኖስ ትልቅ ሚና አለው። ለዚህ አሁን ባለው የሰሜን ህንድ ውቅያኖስ ምስራቁ ክፍል ሞቃት ሆኖ ምዕራቡ ክፍል ቀዝቃዛ ነው። ለዚያ በመሆኑ እርጥበት ያዘለ አየር ወደ ኢትዮጵያ በመምጣት ፈንታ ተቃራኒን እየሄደ ያለው ይህ እንግዲህ ክስተት ኢንዲያን ኦሽን ዳይፖል ነው የሚባለው። እዚህ ኢንዲያን ኦሽን ዳይፖል በመኖሩ ምክንያት የተፈጠረ ድርቅ ነው። በአርብቶ አደር አካባቢ የዚህ እና የፖኬት ኤራዎች መኖር ከዛም ባሻገር ጎርፍ አደጋው ባለፈው ዓመት ያስከተለው ጉዳት ድምር ውጤት ነው 5.6።
እናም በተጠቀሱት አካባቢዎች ከመስከረም አጋማሽ እስከ ህዳር መጨረሻ መዝነብ የነበረበት ዝናብ ዘግይቶ መጀመሩን በስርጭትም የተዛባ መሆኑንና ባወጣጥም ቀድሞ መውጣቱን ኮሚሽነሩ አስረድተዋል። የተረጂዎቹን ፍላጎት ለማሟላት የሚያስፈልገው ገንዘብ 948 ሚሊዮን ዶላር እንደሆነም አቶ ምትኩ ተቆመዋል። ከ2016 የተሻገረ ገንዘብ በመኖሩ ግን በቀጣይ የሚያስፈልገው 715 ሚሊዮን ዶላር መሆኑን አመልክተዋል። አዲሱ የተረጂዎች ቁጥር ይፋ የተደረገው የኤልኒኖ ተጽዕኖ ማብቃቱ በዚህ ምክንያት የተከሰተው ድርቅም እንደሌለ እየተነገረ ባለበት ወቅት ነው። ለጋሾች የተለመደ ትብብራቸውን እንደሚያደርጉ በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ እምነታቸውን ገልጸዋል። ስለ አዲሱ ድርቅ ማስረዳቱ ግን ካለፈውም የበለጠ ጥረት እንደሚጠይቅ ለአሜሪካ ድምጽ አብራርተዋል።
I think it is possible that the challenge is going to be more because El Nino was a phenomenon that everyone knew about.
ፈተናው የበለጠ እንደሚሆን አስባለሁ ምክንያቱም El Nino ሁሉም ያወቀው ክስተት ነው። ኢትዮጵያን ብቻ አይደለም ያጠቃው በድርቁ የተጠቁ ሌሎች ሀገሮችም ነበሩ። ስለዚህ ዛሬ ካጋጠመን የበለጠ የታወቀ ክስተት ነው። የህንዱ ውቅያኖስ የአየር መዛባት ተብሎ ከሚጠራው ሁኔታ ጋር በተያያዘ የመጣው ይሄኛው ድርቅ እየተከሰተ ያለው ከቀደመው ተከትሎ በመሆኑ የለጋሾች ፍላጎት እንዲቀጥል የበለጠ መስራት አለብን። ሰዎች ትኩረታቸውን ወደ ሌሎች አገሮች እንዳያዞሩ ስለዚህ አሁን ችግሩ አሁንም እንዳለ ለለጋሾች ለማስረዳት በእኛም በኩል የበለጠ ጥረት ይጠይቃል።
ዛሬ ለዓለም አቀፍ ለጋሾች ይፋ የተደረገው የ2017 የሰብአዊ እርዳታ ጥያቄ ሰነድ ታህሳስ 24 2016 ዓ.ም ተመረተ በጠቅላይ ሚኒስትር ጽፈት ቤት ውይይት የተደረገበት መሆኑ ተጠቅሷል። የኢትዮጵያ መንግስትም ለመነሻ የሚሆን 47 ሚሊዮን ዶላር መመደቡ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። እስክንድርና መሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስንዘልቅ ደግሞ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለው ከነበሩ አባላቱና ደጋፊዎቹ መካከል ዛሬም ምንም አይነት ውሳኔ ያልተሰጣቸው እንዳሉ ሰማያዊ ፓርቲ አስታወቀ። ከዘመድም ሆነ ከሕግ ጠበቆቻቸው ስለማይገናኙ ያሉበትን ሁኔታ ለማወቅ መቸገሩንም ፓርቲው ገልጿል። በጉዳዩ ላይ የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ዝርዝሩን መለስካቸው አምሃ ያቀርባል።
የአስቸኳይ ጊዜ አዋጁ ከታወጀ በኋላ ጥቂት የማይባሉ የሰማያዊ ፓርቲ አመራር አባላትና ደጋፊዎች መታሰራቸውን ሰማያዊ ፓርቲ አስታወቀ። የፓርቲው ሊቀመንበር አቶ የሽዋስ አሰፋ ለቪኦኤ እንዳብራሩት ከአመራር አባላቱ መካከል ወይዘሪት ፕሌን መስፍን የፓርቲው የሴቶች ጉዳይ ኃላፊ፣ አቶ አበበ አካሉ የፓርቲው የውጭ ጉዳይ ኃላፊና የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ ይርነቃቸው ከበደ ማሰልጠኛ ጣቢያ ተብለው ከታወቁት ወደ አንዱ ሄደው ከቆዩ በኋላ መፈታታቸውን ተናግረዋል። ከእነዚህ የአመራር አባላት ሌላ የተፈቱ እንዳሉ የጠቆሙት አቶ የሸዋስ አሁንም ግን እጣ ፈንታቸው ምን እንደሚሆን ያልታወቀ የፓርቲው አባላትና ደጋፊዎች በተለያዩ እስር ቤቶች አሉ ብለዋል።
አስቸኳይ ጊዜ አዋጁ በኋላ ታስረው ከሚገኙ የፓርቲው አመራርና አባላት 23 ያህል ነው የታሰሩት የነበረው። አብዛኞቹ ተለቀዋል። 6 አባላት ግን እስካሁን ድረስ አልተለቀቁም። በተለይ በክፍለ ሀገር ያሉት ለምሳሌ አቶ መለሰ ዘለቀ ምዕራብ ጎጃም ፈረስ ቤት የሚገኙ ናቸው። አቶ አራርሶ ጌዶ፣ ጉዲና ሴኔሮ እና ገላኖ ጌሎ የሚባሉት የምዕራብ ጉጂ ዞን አባሎቻችን ናቸው። እስካሁን ድረስ አልተለቀቁም እነሱ። እንደዚሁም ዘሪሁን እሸቱ፣ ድርሳን ብርሃኔና ወይንሸት ሞላ እስካሁን እንግዲህ ማሰልጠኛ ቦታ ገብተዋል ተብሎ የተነገረ ናቸው። ስለዚህ 6 የሚሆኑ አባሎቻችን እስካሁን ድረስ በእስር ላይ ናቸው።
ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለሚውሉ ሰዎች በመንግስት በኩል በተደጋጋሚ የሚሰጠው መግለጫ ከዚህ የተለየ ነው። እንደ መንግስት ገለጻ ከሆነ በዚህ አዋጅ ምክንያት በቁጥጥር ስር የሚውሉ ሰዎች ጉዳያቸው በአስቸኳይ እየተጣራ ምክር ተሰጥቷቸው የሚወጡ፣ ስልጠና ወስደው ወደ ማህበረሰቡ የሚቀላቀሉና ወንጀል ፈጽመዋል ተብለው የሚጠረጠሩ ደግሞ ለፍርድ እንደሚቀርቡ ነው። አቶ የሸዋስ በበኩላቸው ይህ በተባለው ፍጥነት እንዳልተከናወነና ነባራዊ ሁኔታ ከሚባለው ጋር እንደማይጣጣምም ይናገራሉ።
ይህንን እስር ከባድ የሚያደርገው በመንግስት በኩል ቀለል ተደርጎ እንደ ስልጠና ነው የሚወሰደው። ነገር ግን ቤተሰብ የማይጠይቅበት፣ ጠበቃ የማይጠይቅበት፣ ከማንም ጋር የማይገናኙበት፣ መረጃ የማያገኙበት በጣም የከፋ ነው አያያዙም ቤተሰብ ማየት አይችልም ግን መንግስት እንደ ስልጣና እንደ ተሐድሶ ምናምን አድርጎ ነው የሚገልጸውና አባሎቻችን በተለይ የፓርቲ አባል ስለሆኑ ብቻ ውስጥም የሚደርስባቸው ተጽዕኖ በጣም ከባድ ነው ያሉበትም ሁኔታ ማንንም ሰው አያቸውም ጠበቃም አያቸውም ክስም አይደለም ፎር ዛት ማተር እና ጠበቃምንም ሊያገኙ የማይችልም ክስ ስላልሆነ ዝም ብሎ በስልጣና ስም ስለሆነ ታጉረው የሚገኙት ያያያዛቸው ሁኔታ በጣም የከፋ ነው።
ስልጣናው ስለው ከተመለሱ የፓርቲው አመራር አባላት መካከለም የፓርቲዎቹ ጉዳይ ኃላፊ አቶ አበበ አካሉ ቆይተውበት በነበረው አዋሽ 7 ኪሎ በሚባለው ስፍራ ያጋጠማቸውን ለቪኦኤ አከፍለዋል። በታድሶ ጣቢያው ከተለያዩ የሀገሪቱ ክፍሎች 1180 ሰዎች ተሰባስበውበት እንደነበረ የስኳር በሽተኛ ካልሆኑ በስተቀር ሰዎች ሁሉ ጸጉራቸውን መላጨት ግዴታቸው እንደሆነ እንደዚሁም ሌሎች ችግር እንዳጋጠሟቸው ተናግረዋል።
በተለይም የሽንት ቤት ችግር በጣም የከፋ ነበር። የውሃ ችግር ነበረብን። የታሸጉ ውሃዎችን እንፈልግ ነበር ከጤነት አንጻር ከእንትናችን ጋር ምግቡን ማመጣጠን አልቻልንም። በተለይም የሚታሙ ሰዎች ዳቦ ነበር ኮንቲኒውስሊ በየቀኑ የሚበላ እና የሚቀየርም ነገር ስላልነበረው እነኚህ ችግሮች ነበሩብን። በዛ ላይ ሙቀቱ እጅግ በጣም ከፍተኛ ነው። አንድ ክፍል ውስጥ 118 ሰው ነው የሚታሰረው። ነገር ግን ካሉት ከአምስቱ ጣቢያ የተሻለ የሚባለው ይሄ ነው።
አቶ የሸዋስ በአሁኑ ጊዜ በተለያዩ ስፍራዎች አሉ የሚባሉትን የፓርቲ አባላትንና ደጋፊዎች ሁሉ ስም ዝርዝር፣ የተያዙበትን ቦታ፣ ቀንና ያያያዛቸውን ሁኔታ ገልጸው ለአስቸኳይ ጊዜ አዋጅ መርማሪ ቦርዱ ማስገባታቸውን ገልጸዋል። በእርሳቸው አባባል ደግሞ ከእነዚህም በተለየ ሁኔታ የተያዙ ደጋፊዎቻቸው እንዳሉና ይህንንም ለመርማሪ ቦርዱ ማስታወቃቸውን ይናገራሉ።
ከአባሎቻችን በተጨማሪ የፓርቲው ደጋፊ የነበሩ የተወሰኑት እንዲሁም ጋዜጣና መጽሔቶቻችን ላይ የሚሰሩ የነበሩ እንደ ኤልያስ ገብሩ፣ አናንያ ሶሪ እና ዳንኤል ሽበሽን አልተከሰሱም፣ ወደ ስልጠናም አልተላኩም፣ አልተፈቱም። ዝም ብሎ ተረስተው የተቀመጡ ሰዎች ናቸውና
የት ነው ያሉት? አሁን
መገናኛ አካባቢ ቀበሌ 24 የሚባል ፖሊስ ጣቢያ፣ ኮከብ ህንጻ ስር የሚገኝ ፖሊስ ጣቢያ ነው። ቤተሰቦቻቸው በጣም እየተጨነቁ ያሉት እንዳልኩ፣ ክስ የለም፣ ወደ ስልጠና መላክም የለም፣ መፍታትም የለም።
የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ይህን በተመለከተ ማብራሪያ እንዲሰጠን ከትናንት ጀምረን በስልክ ተደጋጋሚ ሙከራ ስናደርግ ቆይተናል። በጽህፈት ቤቱ ስልክ ትናንትና ባደረግነው ጥሪ የሚመለከታቸው የስራ መሪ በዕለቱ ለማግኘት እንደማንችል፣ ሆኖም ሲመጡ በስልክ እንደሚያሳውቁን ነግረውን ነበረ። ዛሬ በተደጋጋሚ ብንደውልም መልስ ልናገኝ አልቻልም። ጥረቱን ግን እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁንም እዚያው ኢትዮጵያ ውስጥ የሚያቆየን ይሆናል ተከታዩ ትንታኔ ርዕስ። ከሶማሌ ክልል የመጡ የልዩ ፖሊስ ኃይሎች በቦረናና በጉጂ ዞኖች ውስጥ ወደሚገኙ ቀበሌዎች ገብተው ባለፉት 4 ቀናት ውስጥ የአምስት ሰዎችን ሕይወት አጥፍተዋል ሲሉ ለአሜሪካ ድምፅ የተናገሩ የአካባቢው ነዋሪዎች ወነጀሉ። የኦሮምኛ ክፍል ባልደረቦቻችን ያጠናቀሩትን ዘገባ ትርጉም ቀጥሎ እናቀርባለን።
የቦረናና ጉጂ ዞን ነዋሪዎች ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል እንደገለጹት የተለየ የወታደር ልብስ የለበሱና ከፍተኛ የጦር መሳሪያ የታጠቁ ኃይሎች ወደ ክልላቸው በመግባት የአርብቶ አደሮችን ከብቶች በመውሰድ የቀበሌ ታጣቂዎችን ጨምሮ ግለሰቦችን በማፈን ወደ ክልላቸው ወደ ጎዴ ዞን ወስደዋቸዋል ይላሉ። ለደህንነታቸው ስማቸው አይገለጽ ያሉ የአካባቢው ነዋሪ ሁኔታውን እንዲህ በማለትም ያስረዳሉ።
ልዩ ፖሊስ ያደረገ በኦሮሚያ ድንበር ላይ ኦሮሚያና ሶማሌ በሚወሰኑ አካባቢዎች በከብትና በንብረት ዘረፋ ላይ ቆይቶ ንብረቱን በመዝረፍና ግለሰቦቹን አፍኖ በማሰር ድንበር ላይ ያሉትን ኦሮሞ ብሔር ተወላጆች ላይ ጥቃት መፈጸምና መግደል፣ አፍኖ ማሰር፣ ንብረት መዝረፍ፣ ጥቃት በመፈጸም ብዙ ውጊያዎቹ አካሂዶ ኦሮሞ ብሔር ላይ ከፍተኛ ጉዳት በማድረሳቸው ነው እያጠቁ ያሉ። እነዚህ ሰዎች አሁን በጥቃት የፈጸሙብን አንደኛ መልካ ብሩሪ፣ ጋሉንታ እና ኦዳዲማ፣ ዱንጎ ዋይፉና ነገርሱ፣ ቀጤ ዋሬ፣ ይሄ ቦታ ነው ጥቃት የፈጸሙብን። ቦረና እና አርሲ ነው በብዛት ይሄ በዱንጎ በኩል የሚሰፍረው ቦረና እና አርሲ ነው። በኦሮሚያ ክልል ድንበር ላይ ከብት ግመል የተዘረፈው የአቶ ቃንበሬ ጎዳና 5 ግመል ተወስዶበት።
የአብ ኮነ ዲዳ ሸማግሌ ነው። አባ ጉረ ዱባ ሚሊሻ ነው።
የሚታጠቅ ነው። የአቶ ካናዲዳ ግመል ተወስዶበት ግመሉን ተከትሎ ደግ ሲመጣ እነሱ ግመል ሲከተሉ ወንጀለኛ ሆኖ ታስሮ ነው ወደ የታሰሩት። የኦሮሚያ ድንበር አቶ ጃተኒ ወኮቱ የተባለው ግለሰብ ከብቱ ረኝነት ላይ ያለው ተኩሶ ገድሎ ልዩ ፖሊሱ ገደለ። እሱን ገሎ በዛ መሀል እያለ ወደ 300 የሚሆን ታጣቂ ልዩ ፖሊስ ታጥቆ ወደ ዳዋ ኦሮሚያ ድንበር ላይ ጥቃት ከፈተበት በኦሮሚያ እና በቦረና ብሔር ላይ።
በጉጂ ዞን ጉሚ ኤልዳሎ ወረዳ አስተዳደር አቶ ሳይፋ በሪሶ ልዩ ፖሊስ የተባለው ኃይል ወደ ዞኖቹ በመግባት 5 ሰዎችን ገድሏል፣ 9 አቁስሏል፣ 1 የሀገር ሽማግሌን ጨምሮ ሰዎችን ወደ ሶማሌ ክልል መውሰዳቸውን ተናግረዋል። የተያዙት እንዲለቀቁ ለአስተዳደራችን ተናግረናል። የመከላከያ ፖሊስ ደግሞ ከኦሮሚያ ክልል ተወስደው የታሰሩት እንዲለቀቁ ጠይቋቸዋል። እስካሁን ግን አልተለቀቁም ብለዋል አቶ ሳይዶ። አሁን ቦታው በመከላከያ ኃይል ቁጥጥር ስር ስለሆነ አካባቢው የተረጋጋ መሆኑን ጨምረው ተናግረዋል።
ቀጣዩም የመጽሔት ክፍለ ጊዜ ዘገባ ኢትዮጵያ ውስጥ የሚያቆየን ነው። በኢትዮጵያ በ300 ወረዳዎች በሕፃናት በእናቶችና በቤተሰብ ጤንነት ዙሪያ ሲከናወን የቆየ መርሃ ግብር ከ37 ሚሊዮን ለሚሆን ሕዝብ አገልግሎት እንዳበረከተ ተመልክቷል። በወረዳዎቹ በቤተሰብ ጤንነት በኩል ከፍተኛ ውጤት ማስመዝገቡም ታውቋል። ለመርሃ ግብሩ ማስፈጸሚያ ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት 110 ሚሊዮን ዶላር ወጪ ሆኗል። መለስካቸው አምሃ ነው ዝርዝሩን የላከው።
አዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ ዛሬ በሂልተን ሆቴል የመርሃ ግብሩ ማጠናቀቂያ በዓል ላይ ያሰራጨው የጽሑፍ ጋዜጣዊ መግለጫ እንዳመለከተው ከዛሬ 8 ዓመት በፊት በሐምሌ ወር ይህ መርሃ ግብር በሥራ ላይ ከዋለበት ጊዜ ጀምሮ በ300 የኢትዮጵያ ወረዳዎች ከፍ ያለ ውጤት ተመዝግቧል። የተቀናጀ የቤተሰብ መርሃ ግብር በእንግሊዝኛ አጠራሩ ኢንቴግሬትድ ፋሚሊ ሄልስ ፕሮግራም በሥራ በዋለባቸው በእነዚህ 300 ወረዳዎች ውስጥ ተገኝተዋል የተባሉ ለውጦችን የሚዘረዝረው ይህ መግለጫ የወሊድ መከላከያ የሚወስዱ ሴቶች ቁጥር ከ27 በመቶ ወደ 56 በመቶ ማደጉን ይገልጻል። በተጨማሪም የእናቶችና የጨቅላ ሕፃናት ጤንነት ተሻሽሏል። የሕፃናትን ጤንነት፣ የሥነ ምግብን፣ የኤችአይቪ ኤድስንና የወባ መከላከልና ሕክምና እንደተመለከተ በአብዛኛው አዎንታዊ ውጤት ተገኝቷል ይላል መግለጫው። ይህ ውጤት የተገኘውም በኢትዮጵያ መንግሥትና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይንም ዩኤስአይዲ የጋራ ጥረት መሆኑንም ይናገራል። ራሞና ሐምዛዊ የድርጅቱ ልዑክ ምክትል ዳይሬክተር ይህን በተመለከተ በመርሃ ግብሩ ማጠናቀቂያ በዓል ላይ የሚከተለውን ብለው ነበር።
ኢንቴግሬትድ ፋሚሊ ሄልት ፕሮግራም ሃዝ ቢን ዩኤስኤድስ ፍላግሺፕ ፋሚሊ ፕላኒንግ ማተርናል ኤንድ ቻይልድ ሄልት ፕሮግራም ሲንስ ጁላይ 2008 ኢትስ ወርኪንግ ኢን 300 ወሬዳስ።
ከሐምሌ 2000 ጀምሮ የተቀናጀ የቤተሰብ ጤና መርሃ ግብር፣ የቤተሰብ ምጣኔ፣ የእናቶችና የሕፃናት ጤንነት መርሃ ግብርን በተመለከተ የዩኤስአይዲ መለያ ነበር። ከ37 ሚሊዮን በላይ ለሚሆን ሕዝብ በ300 ወረዳዎች እርዳታ እየሰጠ ይገኛል። ይህ ማለት ከመላው የኢትዮጵያ ሕዝብ ከ37 በመቶ በላይ የሚሆነውን የኢትዮጵያ ሕዝብ ማለት ነው። ይህ እጅግ አስደናቂ ነው።
መርሃ ግብሩ እንዳለፉት 8 ዓመታት በስራ ላይ የዋሉት ፓስፋይንደር ጆን ስኖ ኢንኮርፖሬትድ ከኢትዮጵያ መንግስት ጋር በመተባበር ነበረ። ለዚህ ተግባር ወጪ የተደረገው 110 ሚሊዮን የአሜሪካ ዶላር መሆኑ በመግለጫው ተመልክቷል። መርሃ ግብሩ ላለፉት 8 ዓመታት ያህል ያከናወነውን ሥራ በዝርዝር በሌላ ዝግጅት እንቃኘዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለሁለቱም ዘገባዎች እናመሰግናለን። ተከታዩ ደግሞ ወዲህ ወደ ዩናይት ስቴትስ የሚመልሰን ይሆናል። ከነገ በስቲያ አርብ ዶናልድ ትራምፕ ተመራጩ ፕሬዚዳንት ቃለ መሐላ ፈጽመው 45ኛው የዩናይት ስቴትስ ፕሬዚዳንት ሲሆኑ አሜሪካ ለውጭ አገሮች የምትሰጣቸው አንዳንድ ድጋፎች ከዚያ በኋላ ችግር ሊገጥማቸው እንደሚችል እየተሰማ ነው። በተለይ የአየር ንብረት ለውጥን ለመቆጣጠርና ከለውጡ ጋር ለመለማመድ የሚከናወኑ ፕሮጀክቶች እንዲሁም የወሊድ መቆጣጠሪያ መርሃ ግብሮች የትራምፕ አስተዳደር የቅድሚያ ኢላማ ሊሆኑ እንደሚችሉ ነው እየተነገረ ያለው። ስቲቭ እርማን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
አሜሪካ ለሌሎች ሀገሮች የምትሰጠው ድጋፍ ሁሉ ከእንግዲህ እንደገና ሊፈተሽ ነው። መንግስቱን የሚመሩት ፕሬዚደንት ዶናልድ ትራምፕና የውጭ ጉዳይ ሚኒስትራቸው የሚታወቁት ከምንም በላይ የበዛውን ትኩረትና ቅድሚያ የሚሰጡት ለንግድ ጉዳዮች የሚሆን ሁለቱም የጀርባ ዳራቸው ንግድ የሆኑ የፖለቲካው ዓለም መጤዎች ናቸውና። በዓለም ግዙፍ ለጋሽ ዩናይትድ ስቴትስ ለሀገሮች የምትሰጠው እርዳታ በንቅዘት በተቦረቦሩና በተበላሹ አገዛዞች እንዳይዘረፍ ለመቆጣጠር ምን ያደርጉ እንደሆነ የሚስተር ትራምፕ የውጭ ጉዳይ ሚኒስትርነት እጩ የሆኑት ሬክስ ቲለርሰን በሕግ መወሰኛ ምክር ቤቱ ፊት ቀርበው በተመረመሩበት ወቅት ተጠይቀው ነበር። መልሳቸውን በፈታኝ ጥያቄ ነው የሰጡት ቲለርሰን።
If we're going to deliver aid into a country where we know this is a risk,
የምንሰጠው ድጋፍ ለአደጋ የተጋለጠ እንደሚሆን ያወቅን ለአንዲት ሀገር እርዳታ የምንሰጥ ከሆነ በአፈጻጸሙ ላይ ምን ማድረግ እንችላለን ተብሎ ይታሰባል።
ለፕሬዚደንት ትራምፕና ለአስተዳደራቸው እርዳታ ለሌሎች ሀገሮች የሚሰጡ ከሆነ የቅድሚያ ትኩረታቸው ሊሆን የሚችለው የባለሀብትነት ወይም የባለቤትነት መብትን ማበረታታትና ማጠናከር፣ የሕግ የበላይነት መከበርና ሙስናን መዋጋት ነው እንደ ሄሪቴጅ ፋውንዴሽኑ ጄምስ ሮበርትስ እምነት።
Too much of the foreign aid given by the Western countries, US, OECD countries, has ended up only securing in power corrupt regimes.
በምዕራባውያን በተለይ በዩናይትድ ስቴትስና በመጣኔ ሀብት ትብብርና ልማት ድርጅት ከሚሰጠው የውጭ እርዳታ የሚበዛው የዋለው ሙሰኛ አገዛዞች ስልጣን ተቆናጠው እንዲኖሩ ለማድረግ ጉዳይ ነው።
የዓለም አቀፍ ልማት ማዕከል ባልደረባዋ አማንዳ ግላስማን እንደሚሉት የእምነት ወግ አጥባቂዎችን ቁጣ አስፍነው የቆዩትን የሚመስሉ አንዳንድ መርሃ ግብሮችም በዋይት ሃውስም ሆነ በሪፐብሊካኑ ቁጥጥር ስር በወደቁት ሁለቱም የተወካዮች ምክር ቤቱ ክንፎች እንደገና ሊፈተሹ ይችላሉ።
Certainly there are worries. Especially in areas of family planning and reproductive health, especially
የቤተሰብ መጣኔ የስነተዋልዶንና ኤችአይቪ ኤድስን መከላከልና መቆጣጠርን የመሳሰሉ መራግብሮች ያለ ጥርጥር እንደገና መታየታቸው አይቀርም።
በሌላ በኩል ግን ተሰናባቹ የውጭ ጉዳይ ሚኒስትር ጆን ኬሪ ዩናይትድ ስቴትስ ለዚህ የበጀት ዓመት ከያዘችው $34 ቢሊዮን ድጋፍ ዘልቃ መሄድና ተጨማሪ እርዳታ ማድረግ እንደሚኖርባት እያሳሰቡ ነው። ዩናይትድ ስቴትስ አዲስ ግዙፍ እቅድ ወይም ማርሻል ፕላን እንድትዘረጋ ከሚፈልጉባቸው አካባቢዎች አንዱ የውጭ ጉዳይ ሚኒስትሩ በሙስሊም ጽንፈኞች ቅስቀሳና የአእምሮ አጥባ ተወስደው የሚገኙ ሰዎች ትምህርት ሊያገኙ የሚችሉባቸው መርሃ ግብሮች ዋነኞቹ ናቸው።
There are about 1.5 billion children in the world under the age of 15. Somewhere upwards of 400 million
በዓለም ዙሪያ እድሜያቸው ከ15 ዓመት በታች የሆነ ወደ 1 ቢሊዮን ተኩል የሚሆኑ ህፃናትና ታዳጊዎች አሉ። ከነዚህ መካከል ቁጥራቸው ላቅ የሚል የትምህርት እድል አያገኙም። ይህ ደግሞ ለሁላችንም ችግር ነው።
ቀደም ባሉ የዩናይትድ ስቴትስ ተከታታይ አስተዳደሮች ዲፕሎማሲ፣ ልማትና የውጭ ተራድኦ የሁለቱንም መሪ ፓርቲዎች ድጋፍ አግኝተው ቆይተዋል። መጪው አስተዳደርም እንዲህ አይነቶቹ የውጭ ድጋፎች ለሀገራቸው ደህንነት የምጣኔ ሀብት ጥቅሞችም አስፈላጊ ናቸው ብሎ ያምናል ብለው ተስፋ እንደሚያደርጉ የአሜሪካ ዲፕሎማቶች እየተናገሩ ነው።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂቱን እንሰማለን።
እንዴት ናችሁ? ቃለ ምልልስ ስታደርጉ ነበረ ስለ እርቅ ጉዳይ። አባቶቻችን የአመት አባቶች እርቀ ሰላም ይውረድ የሚል ለመሆኑ ይሄን ያህል ስንት ሁለት አመት ሊሆን ነው? ይሄ ሁሉ ሲጨፈጨፍ የት ነው የነበረው? የሃይማኖት አባቶቻችን ሃይማኖት አባት አለን እንዴ? ለመሆኑ ይሄን ያህል ስንት ሲል ወጥ ጳጳሱ ረፉ ህዝብ አይለቅ ብለው የተናገሩበት ቀን አለ? ዛሬ ስለ እርቅ ያወራሉ። እርቅ እኮ የሚሆነው ይሄ ሁሉ ደም ሳይፈስ ይሄ ሁሉ ህዝብ ሳይጎዳ ንብረት ሳይጎዳ ነበር እርቀ ሰላም የሚፈጠረው። ዛሬ ያ ሁሉ ህዝብ አልቆ ከማን ጋር ነው እርቀ ሰላም የሚደረገው? የሞተባቸው አሁን እንደው ኑ ታረቁ የሚሉ ታረቃሉ። መታረቅ ጥሩ ነው፣ ግን መንግስት ክሶ ካሳ የሞተባቸው ጧሪዎቻቸው የሞቱባቸው ልጆቻቸው ታንድ ቤት ሁለት ታንድ ቤት አንድ ታንድ ቤት ሶስት የሞተባቸውን ካሳ ከፍሎ ነው እንጂ ዝም ብሎ እንዲሁ ተመንገድ እርቅ አለ? በጣም የሃይማኖት አባቶቻችን በጣም የሚያስተዛዝብ ነው።
እንደምን አመሻችሁ ውድና ተናፋቂ የሆናችሁ የአሜሪካ ሬዲዮ አዘጋጆች። እኔ በዛሬው ዕለት አጋጣሚ በኢትዮጵያ ውስጥ በሃይማኖት አባቶች የተካሄደው ስብሰባና ለእርቀ ሰላም ዝግጁ መሆን አለበት ብለው አንዳንድ መረጃዎች ከእስክንድር ፍሬው ሪፖርት የሰማሁት ነገር አለ። እኛ እርቀ ሰላሙ ተገቢና አስፈላጊ መሆኑን ይታወቃል። ነገር ግን ይህን ካሰቡ የሃይማኖት አባቶች ዛሬ ሰው ከመሞቱ በፊት እስከ ዛሬ በኦሮሚያ፣ በኮንሶ፣ በአማራ ክልል ይህን ያህል ሰው ሲሞት የት ነበሩ? እስካሁን ምን እየሰሩ ነበረ? አንደኛው ይሄ ነው። ሁለተኛው ምሳልቃ መጋቢ ሲጠየቁ ምንድን ነው ያሉት? ባለስልጣን አልጋበዝንም አለ። ለመሆኑ የፌዴራል ጉዳዮች ሚኒስትር ባለስልጣን አይደሉም ወይ? አቶ ካሳ ተክለ ብርሃን ያውም የኢህአዴግ ማዕከላዊ ኮሚቴ አባል ናቸው። እሳቸው ባለስልጣን አይደሉም ወይ? በጣም በጣም የሚገርም ነገር ነው። ሌላው አስተያየት ሲሰጡ እሳቸው አንዳንድ ሰው ዝም ብሎ ባልሆነ መንገድ እርቀ ሰላም ማውረድ ይመስለዋል ህገ መንግስት። በመጀመሪያ ህገ መንግስት እኮ የሚጥሰው መንግስት እንጂ ህዝብ አይደለም። እና በጣም የሚያሳዝን ነው። እና ፖለቲካ የተጠጉ መንግስትን የሚደግፉ የሃይማኖት አባቶችም ራሳቸው የሚናገሩት ነገር አንዳንድ ግርም ነው የሚለኝ። እና እርቁን ጥሩ ነው የምንደግፈው ነው፣ የእግዚአብሔርም ቃል የሚያዘው ነው።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ሁለተኛውን አጋማሽ ስርጭታችንን መጀመራችን ነው። ወደ ቀዳሚው ቅንብር እናልፋለን። የአፍሪካ እግር ኳስ ዋንጫ ዜና ይሆናል።
ወደ ቲም ማስተዋወቁ ንግባና በማን ጀምር? ግጥሚያዎቻቸውን በፖርት ዣንቲ ስታዲየም የሚያደርጉትን የዛሬዎቹን የዲ ምድብ ተጋጣሚዎችን በቅድሚያ ጋና። የጋና ብሔራዊ ቡድን ቅጽል መጠሪያ ብላክ ስታርስ ነው፣ ጥቁር ከዋክብት ለማለት። ጋና ከዚህ ቀደም አራቴ የአፍሪካን ዋንጫ አንስቷል። እንደ አውሮፓውያን ዘመን አቆጣጠር ሆኖ በ1963፣ 65፣ 78 እና 82 መሆኑ ነው። ለዘንድሮ ዋንጫ ፍጻሜ ያለፉት ከስምንቱ የማጣሪያ ግጥሚያ ስድስቱን አሸንፈው ሁለቱን እኩል ተለያይተው በጥሩ ውጤት ነው። እንዲያውም ከሞሪሸስ ጋር ባደረጉት የመጀመሪያ ግጥሚያቸው 7-1 እንደማይሆን አድርገው በማሸነፍ መሆኑ አስመስግኗቸዋል። እናም ጋና በእርግጥ ከዚህ ቀደም አራቴ ዋንጫ መውሰዷ ቢታወቅም አሁን ጋቦን ላይ ቀንቷት ለሰላሳ ዓመታት ያህል የተጠማችውን ዋንጫ እንደገና በማንሳት ደጋፊዎቿን ታስደስት ይሆን? ከ2014 ዓ.ም ጀምሮ ቡድኑን በማሰልጠን ላይ የሚገኙት እስራኤላዊው አብራም ግራንት ተስፋ ያደርጋሉ። የ61 ዓመቱ የቀድሞው የቼልሲ ማኔጀር ግራንት ካስጨናቂው የጋና መገናኛ ብዙሃን ጋር ያላቸውን ግንኙነትም ያሻሽሉበታል ተብሎ ይጠበቃል። ከዘንድሮ የዋንጫ ውድድር በኋላ ግን ኮንትራታቸው አይታደስም። የዩጋንዳ ብሔራዊ ቲም ቅጽል ስም ክሬንስ ነው። በ1978 በሁለተኝነት ደረጃ ጨርሷል። የዩጋንዳ ብሔራዊ እግር ኳስ ቡድን ከምድቡ ከአንደኛው ቡርኪና ፋሶ ቀጥሎ በሁለተኝነት ነው ያለፈው። ብሔራዊ ቡድኑ ወደ ጋቦን ማለፉ ከተረጋገጠ በኋላ የሀገሪቱ ፕሬዚደንት ዩዌሪ ሙሴቬኒ በትዊተር መልእክታቸው አኮራችሁን ሲሉ ተጫዋቾቹን አመስግነዋል። ክሬንስ በአፍሪካ ዋንጫ ውድድሮች ለመጨረሻ ጊዜ ታዩት በ1978 ሲሆን በፍጻሜው ላይ በአስተናጋጅ ጋና ከተሸነፉ በኋላ ነው። የዩጋንዳ ቲም በወጣቶች የተገነባ መሆኑ ሲረዳው ልምድ ግን ያንሰዋል። ዘንድሮ ከምስራቅ አፍሪካ ሀገሮች ለጋቦኑ ዋንጫ ፍጻሜ የደረሰች ዩጋንዳ ብቻ ናት። ኢትዮጵያ ሳታልፍ ቀርታለች። ዩጋንዳ ባለችበት የዲ ምድብ ውስጥ ያሉት ጋና፣ ማሊና ግብጽ ከአቅሟ በላይ እንደሚሆኑ ይገመታል። በአፍሪካ ከፍተኛ ልምድ አላቸው የሚባሉት ሴርቢያዊው አሰልጣኟ ሚሉቲን ሼሮዶቪች ግን ኳስ ድቡልቡል ናት ያሉ ይመስላል። አሁን ከ30 ደቂቃዎች በኋላ ከማሊ ጋር የምትጫወተው ግብጽስ ምን ታሪክ አላት? ታሪኳ ትልቅ ነው። የአፍሪካን ዋንጫ ከዚህ ቀደም ለሰባት ጊዜ አንስታለች። በ1957፣ 59፣ 86፣ 98፣ 2006፣ 2008 እና 2010 መሆኑ ነው። በማጣሪያው ከነበረችበት ጂ ምድብ የናይጄሪያን ሱፐር ኢግልስ በአምስት ነጥብ ጥላ ነው ያለፈችው። ቅጽል መጠሪያቸው ፋሮስ ወይም ፈርዖኖች ይባላል። ግብጽ ከ2006 እስከ 2010 በተከታታይ ለሶስቴ ዋንጫ ብትወስድም ግን ታዲያ ላለፉት ሶስት ቶርናሜንቶች ሳታልፍ ቀርታለች። 14ቴ ለግማሽ ፍጻሜ በማለፍም ይታወቃሉ ፈርዖኖች። በእግር ኳስ ስፖርቱ የማደግ ዕድላቸው ግን ሀገሪቱ ውስጥ በደረሰው የፖለቲካ ቀውስ ተበላሽቷል። ያ ከሆነ ማለት ከ2010 በኋላ እንደገና ለፍጻሜው ሲያልፉ ዘንድሮ የመጀመሪያቸው ነው። በነገራችን ላይ ግብ ጠባቂው ኤሳን ኤል ሃዳሪ በአፍሪካ እግር ኳስ ዋንጫ ታሪክ በዕድሜ የገፋው የመጀመሪያው ተጫዋች ሆኗል። ኤል ሃዳሪ ባለፈው እሁድ 44ኛ ዓመቱን አክብሯል፣ ሬኮርዱን ሰብሯል። በመጨረሻም ማሊን አይቼ አበቃለሁ። የማሊ ብሔራዊ ቲም በታሪኩ አንዴ ብቻ ነው በ1972 ለዋንጫ ፍጻሜ አልፎ በሁለተኝነት የጨረሰው። ወደ ጋቦን የመጣው የነበረበትን ሲ ምድብ በአምስት ነጥብ መርቶ ባለኝነት አልፎ ነው። እስከ ዛሬ በተካሄዱ የዋንጫ ግጥሚያዎች በዘጠኙ ብቻ የተሳተፈ ሲሆን ከእነዚህ ውስጥ በስድስቱ ለግማሽ ፍጻሜ ደርሷል። ዘኢግልስ በመባል የሚጠራሉ ከናይጄሪያው ሱፐር ኢግልስ ጋር እንዳይምታታ። የማሊ ጠንካራ ቡድን ለየት ብሎ የሚታየው ሲጠቃ በኅብረት ተከላክሎ በመገኘት ችሎታው ነው። አሰልጣኙ አሌን ጊሬስ ቡድኑን በ2012 ለሶስተኛ ደረጃ አብቅቷል። በዚሁ ላብቃ የዛሬውን። ነገ አስተናጋጅ ጋቦን፣ ጊኒ ቢሳዎ፣ ካሜሩንና ቡርኪና ፋሶን አስተዋውቃለሁ።
ሰሎሞን እናመሰግናለን። ተከታዩ ሳምንታዊ ቅንብር ሐኪሞን ይጠይቁ ይሆናል። ተጨባጭ ያልሆነ እረ ይከታተሉኛል የሚል ስጋት ዙሪያ ትኩረት ያደረገ ተከታይ የሐኪሙን ይጠይቁ ልዩ ቅንብር የመጨረሻ ክፍል ነው የሚቀርበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሙያዊ ትንታኔውን የሚሰጡን የአእምሮ ሕክምና አማካሪ ሐኪሙ ዶክተር መስፍን አርአያ ናቸው።
ዶክተር መስፍን አርአያ ለተከታታይ ምልልሳችን መልሰው በመገኘትዎ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር መስፍን ይከታተሉኛል የሚለውን የዚህን የአስተሳሰብ መዛባትን የሚከተል የአእምሮ ሁከት አይነቶች ከፊሉን ቀደም ባለው ፕሮግራማችን አስረድተውን ቀሪውን ለዛሬ ያሳድረን ነበር። በአድማጮች የቀረቡትን ጨምሮ ከህመሙ ጋር የተያያዙ ሌሎች ጭብጦችም እያነሳሳን ጊዜያችን እንደፈቀደልን እንመረምራለን። እስኪ ከቀሩት የዚህ ህመም አይነቶች ዋና ዋና የሚሏቸውን የተወሰኑትን መልከት እናድርግ።
እሺ አሉላ፣ ባለፈው ምን ምን አይነት የአስተሳሰብ መዛባቶች ይኖራሉ ስንል ዋና ዋናዎቹን አንድ ሶስቱን ነካክቼልህ ነበር እና በተለይ የራስን ከፍ የማድረግ ወይም ደግሞ በከፍተኛ ሁኔታ ይከታተሉኛል የሚለው ስሜት እና በተለይ ደግሞ ተፈቅሬያለሁ የሚል ነገር አንዱን ትልቅ ሰው ወይም አንዷን ታላቅ ሴት አንስቶ እቺ ሴትዮ እኔን አፍቅራኛለች ወይም እቺ ወጣት እኔን አፍቅራኛለች የሚል የአስተሳሰብ መዛባት መከሰቱን። ከዚህ ጋር ግን አብሮ ሊታይ የሚችለው ነገር ምንድን ነው? ይሄ እጅግ ከመጠን በላይ የሆነው ቀናት የምንለው ነገር ይሄም ራሱ በጣም አስቸጋሪ ሆኖ በየጊዜው የሚያጋጥም ነው። በተለይ ባለትዳሮች ላይ ነው የሚያጋጥመውና ባለቤቴ በኔ ላይ ትሄዳለች ወይም ባለቤቴ ይሄዳል የሚለው ምንም እንኳን የሚፈልጉት በየሰዓቱና እንደው ከዛም ባነሰ ጊዜ ማረጋጋጫ መፈተሽ ቢሆንም እንደዚያም ሆኖ እጅግ የተዛባ የሆነ ጀለስ ታይፕ የሚሉት የአስተሳሰብ መዛባት ያጋጥማል። በሙያችን ውስጥ ከሚያጋጥሙን አንዱ ሌላው በተለይ በሰውነታችን ውስጥ ለምሳሌ ከፍተኛ የሆነ ሽታ ከማህፀን መውጣት ወይም በአንጀት ውስጥ የሚሰሙ ነፍሳት እንደሚንቀሳቀሱ አይነት አድርጎ ማሰብ። ለምሳሌ በእኛ ሀገር ባህል እንኳን ስታየው አንዳንድ ሰዎች በጣም እርግጠኛ ሆነው አንጀቴ ውስጥ እባብ አለ፣ እባብ እስከ አንገቴ ድረስ ይንቀሳቀሳል፣ እሰማዋለሁ፣ መሰማት ብቻ ነው የሚሆነው እና እንዲህ አይነት እጅግ በጣም የተለያዩ አይነቶች የአስተሳሰብ መዛባቶች ወይም ዲሉዥንስ ትንሽ በማይባል መልኩ በየጊዜው እኛ ባለሙያዎቹ ጋር ያጋጥማሉ። ግን አጋጣሚ ሆኖ በአጠቃላይ ዲሉዥን ወይም እንደዚህ አይነት አስተሳሰብ መዛባት ያለባቸው ሰዎች ወደ ሕክምናው ራሳቸው ታመናል ብለው አይመጡም። የሚመጡበት ምክንያት ወይ ተገደው ከህግ ጋር ተጋጭተው አለበለዚያም ደግሞ አሰሪዎቻቸው ወይም የቅርብ የቤተሰብ አባላት ችግሩ በከፍተኛ ሁኔታ ሲጋነንባቸው ወደ እኛ መምጣት እንዳለባቸው ሲገነዘቡ ነው ወደ ሕክምናው የሚያመጧቸው። አለበለዚያ ግን ብዙዎቹ ይህንንም ተቋቁመውም እየሰሩም ይኖራሉ። ኑሯቸውን በተለይ ስሜቶቻቸውን በተወሰነ ደረጃ ገጥተው ለመኖር ይታገላሉ። አንዳንድ ጊዜ ግን አቅማቸው በላይ በሚሆንበት ጊዜ በራሳቸውም ሆነ በአካባቢው ላይ ችግር ሲፈጥሩ የሚታዩበት ወይም ደግሞ አደጋ ሲከሰት በዚያን ጊዜ ነው እንግዲህ ወደ ሕክምናው ወይም ወደ ሕግ አስጠባቂው ዘርፍ የሚሄዱት። በአንዳንዶች ላይ ይህንኑ የተዛባ አስተሳሰብ ስሜታቸውን የሚያጠናክር ነገር አብሮ ሊያጋጥማቸው ይችላል። ለምሳሌ ባለቤቶቻቸው ከነሱ ተነጥለው ይሄዳሉ ብለው የሚያስቡ ሰዎች እንግዲህ ባል ወይም ሚስት ሊሆን ይችላል አብረው በሚሄዱበት ጊዜ ሚስታቸውን የሚያይ ሰው ሁሉ የተመኛት አድርገው ሊቆጥሩ ይችላሉ እና በከፍተኛ ሁኔታ ያኛውን ሰው በሚከታተሉበት ጊዜ የዛን ሰው እይታ ለራሳቸው በሚመች ሁኔታ ሊተረጉሙት ይችላሉ።
ዶክተር መስፍን ሳምንት ያነሳነውን አንድ ጥያቄ ላስታውስ። ለዚህ የአስተሳሰብ መዛባት ችግር የሚጋለጡ አንዳንድ ህሙማን አንዳንዴ ሌላ ከአእምሮ ህመም ምልክቶች የሚፈረጅ ሁኔታ ይህንኑ የተጋነነና ያልተጨበጠ መሰረት የለሽ ስጋታቸውን የሚያረጋግጥላቸው ለእነሱ ብቻ የሚሰማ የሌለ ድምፅ በጆሮ ሹክ የሚልበት አጋጣሚ ተያይዘው የመከሰቱን እድል ጠቁመዋል። እስኪ ስለ ችግሩ፣ ስለዚህ ለህመምተኛው ብቻ ስለሚሰማው ድምፅ፣ ስለ ራሱ ምንነትና ቀደም ብለን በሰፊው ከተመለከትነው ዲሉዥን ጋር ስለሚኖረው ቁርኝት ባጭሩ ያስረዱን።
እሺ። አዎ፣ አንዳንዶች ላይ በእርግጥ ቀደም ብዬ ባለፈውም እንዳልኩት የድምፅ መስማት ሊከሰት ይችላል። ያንን የሚያጠናክር ለምሳሌ ከታተሉኛል የሚለው ሰው እሱን ሊያጠቁ የተዘጋጁት ኃይሎች ስለ እሱ ሲንሾካሾኩ ወይም ስለ እሱ ሊነጋገሩ ሊሰማ ይችላል። ወይም ደግሞ ባል ሚስቱን ሌላ ወንድ ሲጠራት ለሌላው ሊሰማ በማይችልበት ሁኔታ እሱ ግን ሊሰማው ይችላል። እንዲህ አይነቶቹ ነገሮች በተለይ ድምፅ ከአስተሳሰብ መዛባት ወይም ከዲሉዥን ጋራ በከፍተኛ ሁኔታ የሚገጣጠምበት ሁኔታ ይስተዋላል በሕክምናችን ወይም በእኛ በእይታችን።
ዶክተር መስፍን፣ ይሄ ሶስተኛ ድምጽ የሚሰሙት አንዳንድ ጊዜ በተለይ በመነሻው ላይ እንዳቀረብ ነው በመገናኛ ብዙሃን በሚሰሟቸው በቴሌቪዥን በሬዲዮ በሚሰሟቸውም ስለነሱ የሚሰሙት ስለሌላ ነገር እየተነገረ ባለ ለነሱ ብቻ የሚሰማ ድምጽ ይኖራል።
አዎ፣ እንግዲህ ምንድነው በሌላ በመገናኛ ብዙሃን የሚሰሟቸው ድምጾች ለራሳቸው በሚመች መልኩ የመተርጎም ሁኔታ ይኖራል። እዛ ላይ ለምሳሌ ስለ ኢራቅ ኢራን ቢሰሙ ወይም ስለ ሌላ ሀገር ቢሰሙ እዛ ላይ የሚሰማው መከታተልና መጉዳትን ቢሆን ያንን መከታተልና መጉዳትን ወደ ራሳቸው አምጥተው በራሳቸው ተርጉመው የራሳቸውን ቤተሰብ ወይም የቤተሰባቸውን አባል ወይም ራሳቸውንም ጭምር ሊጎዳ በሚችል መልኩ አድርገው ያንን ድምፅ ሊተረጉሙት ይችላሉ። እንግዲህ ይሄ በተለይ ስኪዞፍሬኒያ ከሚባለው ስር ሰደድ የአእምሮ ህመም የሚለይበት አንዱ መንገድ ነው። በዚያኛው ብዙ ነገሮች ሊዛቡና ሊዘበራረቁ ይችላሉ። በዚህኛው ግን የሚከተለው የአስተሳሰብ መዛባት አንድን ነገር ሊሆን ይችላል። የፊክስድ ዲሉዥን የምንለው ነው። ይሄ ምን ማለት ነው? አንድ ሰው እንዲህ አይነት የስለላ ድርጅት ይከታተለኛል ካለ ሁልጊዜ ስለዛ ስለላ ድርጅት ነው የሚያስበው። ቤቱንም በሚፈትሽበት ጊዜ ያ የስለላ ድርጅት በየቦታው ቀብሯቸዋል ብሎ የሚያስበውን የስለላ መሳሪያዎችን ነው የሚያስበው። ስለዚህ ወደ ቤቱ የሚገቡ የኤሌክትሪክ ሽቦዎችም ሆኑ ማነው የስልክ ሽቦዎችም ሆኑ ሌሎች ቁሳቁሶችን ራሱ እንደሚጎዳ መልኩ በመተርጎም ሊያስባቸው ይችላል። ከዚያ ጋር ደግሞ የሚመጡ ድምፆችንም እንደዚሁ በሚጎዳ መልኩ ሊተረጉማቸው ይችላል። ይሄ ለየት ያደርገዋል ዲሉዥንን።
ዶክተር መስፍን አራያን እናመሰግናለን። ለምንጊዜውም የአእምሮ ሕክምና ነክ ጥያቄዎች መልሳቸው በሌላ ጥያቄ በሌላ ፕሮግራም እንደምናገኛቸው ተስፋ አደርጋለሁ። አድማጮች፣ አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። አሜሪካና የኤችአይቪ ኤድስ መከላከል መቆጣጠርና ሕክምና መርሃ ግብሯ
በዩናይትድ ስቴትስ 43ኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ዓለም አቀፉን ወረርሽኝ ለመቆጣጠር ግዙፍ የተባለለት አስተዋጽኦ አበርክቷል። ፔፕፋር በተከታዩ ፕሬዚደንት ባራክ ኦባማም ተወርሶ ያንን የብዙዎችን ሕይወት ያተረፈ ድጋፉን ሲሰጥ ቆይቷል። የኦባማ የፔፕፋር ቅርስስ ምን ነበር? ፔፕፋር በ1996 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር መሆኑ ነው የተጀመረው። ለ5 ዓመታት ታስቦ የነበረ ሲሆን የተመደበለት የ15 ቢሊዮን ዶላር በጀት ነበር። ያኔ መርሃ ግብሩ እንደ ቅድሚያ ያስቀመጣቸው ሕክምናን፣ መከላከልን፣ ወላጆቻቸውን ያጡና ለኤችአይቪ የተጋለጡ ሌሎችም ሕፃናትን በቅርብ መደገፍና መንከባከብን ነበር። ለአዲሱ 2017 ዓመት ለፔፕፋር ማካሄጃ 6.8 ቢሊዮን ዶላር ተጠይቋል። ይህ ገንዘብ ላለፈው 2016 ዓመተ ምህረት ተመድቦ ከነበረው በ52 ሚሊዮን ዶላር ያነሰ ነው። ከዚህ ከተቀነሰው ገንዘብ አብዛኛው ይውል የነበረው ወትሮም ከኤችአይቪ ኤድስ ጋር ተያይዞ ወይም ተዳብሎ የሚከሰተውን ቱበርክሎሲስ ወይም ቲቢን ለማከም ወይም ለመከላከል ጉዳይ ነበር። ዛሬ መድኃኒት እየወሰዱ ካሉ 18 ሚሊዮን ሰዎች 11 ሚሊዮኑ መድኃኒቱን እያገኙ ያሉት በፔፕፋር በቀጥታ ከሚደገፉ መርሃ ግብሮች ነው። ፔፕፋር ኤድስ፣ ቲቢና ወባን ለመዋጋት የተቋቋመው ግሎባል ፋንድና ሌሎችም ተቋማት እያደረጉ ያሉት መረባረብና እየሰጡ ያሉት ድጋፍ የሚሊዮኖችን ሕይወት አድኗል። ፔፕፋር የፕሬዚደንት ጆርጅ ቡሽ ግዙፍ ስኬት ተብሎ የሚነገርለት መርሃ ግብር ነው። ፕሬዚደንት ባራክ ኦባማስ እንዴት ይሆን የመሩት? የኤድስ ጉዳዮች ቃፊርና ተሟጋቹ ቡድን በምህፃር አቫክ ይባላል መሪ ሚቸል ዋረን የሚናገሩት ፔፕፋርን ኦባማም በጥሩ ሁኔታ እንደያዙት ነው።
PEPFAR continues to be absolutely remarkable. If we look back on
PEPFAR ፍጹም ድንቅ በሆነ ሁኔታ ነው የቀጠለው። ለኤድስ ምላሽ የተሰጠባቸውን ከ10 ዓመታት በላይና የኤድስን ወረርሽኝ የ35 ዓመታት ቢጋር መለስ ብለን ስንቃኝ ፕሬዚዳንት ኦባማ በዓለም አቀፍ ልማት መስክ ታይቶ በማይታወቅ ሁኔታ የተሳካና የተዋጣለት የሆነውን ፔፕፋርን በጥሩ ሁኔታ መርተውታል።
ፔፕፋር ዛሬ ከቡሽ ውርስነት በላይ መዝለቁንም ዋረን ይናገራሉ።
As Obama's term comes to an end, we now can truly see that
the President Obama's ስልጣን ዘመን እየተጠናቀቀ ባለበት በዚህ ጊዜ PEPFAR የብዙ ፕሬዝዳንቶች ቅርስና ውርስ ሊሆን ነው። እንግዲህ የፕሬዝዳንት ጆርጅ ቡሽ ብቻ ቀጣይ መርሃ ግብር አይደለም። የዩናይትድ ስቴትስ መንግስት የሁለቱም አብይ ፓርቲዎችና የፕሬዝዳንቶቹም ድጋፍ ያለው እውነተኛ ውርስ የሆነ መርሃ ግብር ነው።
ይሁን እንጂ የተሻለም ሊሆን ይችል እንደነበረ ሚቸል ዋረን ይጠቁሙና ዛሬ በዓለም ዙሪያ መድኃኒት እየደረሰው ያለው ሰው 18 ሚሊዮን ቢሆንም ኤችአይቪ በደሙ ውስጥ የሚገኝ ሰው ቁጥር ግን ከ38 ሚሊዮን በላይ መሆኑን ያመለክታሉ።
Is the program perfect? No, no program is. Is the program funded as well?
ይህ መርሃ ግብር ፍጹም ነው? የለም አይደለም። ፍጹም የሚባል ምንም መርሃ ግብር የለም። ቢገኝ ኖሮ ጥሩ ይሆን የነበረውን ያህል ገንዘብ አግኝቷል መርሃ ግብሩ? አላገኘም። የበለጡ የገንዘብ ምንጮችን መጠቀም ይችል ነበር። ይሁን እንጂ ውጤቱን ስናየው በፕሬዝዳንት ኦባማ አስተዳደር አመራር በሁለቱም አምባሳደሮች በኤሪክ ጉዝቢ እና ዴቢ ብሬክስ አመራር ስር የተመዘገቡትን ውጤቶች ስንመለከት በእውነቱ እጅግ ድንቅ በሆነ ሁኔታ ነው ስራው የተከናወነው።
ዶክተር ጉዝቢ እና ዶክተር ብሪክስ የዩናይትድ ስቴትስ ዓለም አቀፍ የኤድስ መርሃ ግብር ዳይሬክተሮች ሆነው ሰርተዋል። ፔፕፋርንም በሊቀመንበርነት መርተዋል። መርሃ ግብሩ የመዋዕለ ንዋዩን መልካም ፍሬ ያጨደው በከበዱ የምጣኔ ሀብት ሁኔታዎች ውስጥ የተከናወነና የከበዱ ሁኔታዎች በሚጠይቁት አያያዝ የተመራ በመሆኑ ነው ይላሉ ዋረን።
Funding didn't grow as much as we would have liked. It did stay largely flat. One thing to say,
ገንዘቡ እንዲያድግ የምንፈልገውን ያህል አላደገም። በአብዛኛው ጊዜ ተመሳሳይ ሆኖ ነው የዘለቀው። አንድ ማለት የሚቻለው ነገር ግን ፔፕፋር ምን ያህል ውጤታማ እንደሆነ ታይቷል። ሆኖም ይህ ለበጀቱ አለማደግ እንደ ማሳያ ወይም ማሳመኛ ሆኖ ሊቀርብ አይችልም። መረጃዎችን የሚጠቀመው በአዳዲስ መንገዶች ነበር። በጀቱ ባለፉት የመጨረሻዎቹ ጥቂት ዓመታት ተመሳሳይ ሆኖ ቢቆይም አዳዲስና በፈጠራ የታጀቡ ይበልጥ ስኬታማ የሆኑ የአቅርቦት መንገዶችና ዘዴዎችን ተጠቅመዋል።
የሚቸል ዋረን ሐሳብ ግን በመጪው ዘመን ላይ ነው። በአዲሱ የትራምፕ አስተዳደር በጀቱ ባለበት የመቀጠል ሳይሆን የመቆረጥ እጣ ሊገጥመው ይችላል ሲሉ ይሰጋሉ።
PEPFAR has been a critical bipartisan legacy of now two presidents and
PEPFAR የሁለቱም ፓርቲዎች ድጋፍ ያለው የሁለት ፕሬዝዳንቶች ውርስ ሆኗል። እስካሁን ላለው ጊዜ PEPFAR ካስመዘገባቸው ታላላቅ ውጤቶች ወደ ኋላ እንዳነፈገፈግ እኛ እንደ አቫክ ከአጋሮቻችንና በተለይ ደግሞ የድጋፉ ተቀባይ ከሆኑ የአፍሪካ ሀገሮች ጋር ሆነን ግፊታችንን እናጠናክራለን። የምንችለውን ያህል ወደፊት እንገፋለን። ይህ መርሃ ግብር ታላቅ ውጤት እያሳየ ያለ ኢንቨስትመንት መሆኑን ለትራምፕ አስተዳደር ለማሳመን በምንችለው ሁሉ እንሟገታለን፣ እንጥራለን። መልእክታችን ይሰማል? ይደርሳል? አላውቅም።
ተመራጭ ፕሬዚደንት ዶናልድ ትራምፕ ለዓለም አቀፉ የኤችአይቪ ኤድስ መከላከልና መቆጣጠር ትግል ሊሰጡ የሚችሉትን ድጋፍ አስመልክቶ ከምርጫው በፊትም ሆነ በኋላ ያሳዩት የሚያጠግብ ፍንጭ እንደሌለ ዋረን አመልክተዋል።
ሰለሞን አባተ ለዝግጅቱ እናመሰግናለን። አድማጮች፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ፕሮግራሙን ያቀናበረልን ንጉሱ ታምሬ፣ የስርጭት መሐንዲሱ ኦድሬስ ሪገስ፣ ተረኛዋ ዋና አዘጋጅ ትዝታ በላቸውና የተቀሩትን ባልደረቦቻችን ደህና ደሩ እንላለን።
ነገ ረቡዕ ከምሽቱ ሰዓት ላይ ስንመለስ፣ አሁን ግን ትግርኛ ስርጭታችን ይቀጥላል። ሙዚቃው የሆነ ነገር ልትያሰብሽ ይመስላል።
የፍቅር አዲስ ነው ያልከኝ?
ልክ ነው። ምን እንደምትለቆይ ወደ ትግርኛ። መልካም ምሽት። በእኛ በኩል ደህና ደሩ።
ደህና ደሩ። በፍቅር አልሞትም። አይን አይኑን ትመልካ አይ ሰው ቢበዛበት አይን አይከለከል አይታገድም
And that's a bit of a you must care about it. ነበር።